ይህ የአሜሪካ ድምጽ ራዲዮ ነው። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እረቡ ሰኔ 15 2014 ዓ.ም ዝግጅታችን ጀመረ። በኦሮሚያ ክልል ምዕራብ ወለጋ ጊምቢ ወረዳ ውስጥ የተፈጸመውን ጥቃት ተከትሎ የተፈናቀሉ ነዋሪዎች አሁንም ድረስ ስጋት ላይ መሆናቸውን ገለጹ።
ኮሽሮ ምናምን በተን ያረጋሉ። ስደተኛው እኮ 2000 ምናምን ወደ 500 እኮ ነው። ምን ያረጋል? ተላል ተሰራለትም ብርድል እንኳን ተፈተውም አስፋልት ላይ እየተኛ ነው ሰው። አስፋልት ላይ ነው በቃ
በቂ ድጋፍ እንዳልተደረገላቸውም ተናግረዋል። ከስጋት አንጻርም በአንድ ቦታ ላይ ተሰባስበው እንደሚገኙ ገልጸዋል። ይህንን የተመለከተ ዘርዘር ያለ ዘገባ ከዜና በኋላ ባብይ ርዕስ ይዘን እንመለሳለን። ሌሎች በርከት ያሉ ቅንብሮችም አሉን። ወደ አፋር ክልል እንሄዳለን። በኦሮሚያ ክልልና በአፋር ክልል ድርቁ በአስከፊ ሁኔታ ነዋሪዎችን እየጎዳ እንደሚገኝ የተመለከተ ዘገባዎችን ይዘናል። ወደ ትግራይ ክልልም የትግራይ ክልል የሚመለከቱ ዘገባዎች በዜናችን ላይ ይዘናል። ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ከስቱዲዮ ስርጭቱን በማቀናበር ላይ ትገኛለች። አባዮ ገበያው የዌብና የማህበራዊ ድረገጻችን ፕሮዲውሰር ናት። ግርማ ደገፋው ደግሞ በምስልና ድምጽ ቅንብር አብሮን ያመሻል። እናንተም እስከ 4 ሰዓት አብራችሁን አምሹ። በራዲዮ ከራዲዮ በቴሌቪዥን በተጨማሪ ደግሞ በዌብሳይታችን amharic.voenews.com እንዲሁም በአትቪኦኤአምሃሪክ የፌስቡክ ገጻችን በቀጥታ ስርጭት መከታተል ትችላላችሁ። አሁን ለምሽቱ ወደ ዋያዝናቸው ዋና ዋና ዜናዎች እንወሰዳችሁ።
ጤና ይስጥልን አድማጮቻችን፣ እንደምን አመሻችሁ። የምሽቱን ዋና ዋና የዓለም ዜናዎችን ማሰማችሁ ደረጀ ደስታ ነኝ። በሳምንቱ መጨረሻ በኢትዮጵያ ኦሮሚያ ክልል በሚገኙ ሲቪል የአማራ ተወላጆች ላይ የደረሰው ግድያ አሳስቦናል ያሉ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ቃል አቀባይን ጨምሮ ሁለት የአገሪቱ ከፍተኛ ባለስልጣናት ጥቃቱን አውግዘዋል። የውጭ ጉዳይ ሚኒስትሩ ቃል አቀባይ ኔድ ፕራይስ ትናንት በሚኒስትሩ ድረገጽ ላይ ባወጡት መግለጫቸው አስተቃቂው ድርጊት አሜሪካንን እጅግ እንዳሳሰባት ገልጸው በአስተቃቂው ጥቃት ጉዳት ለደረሰባቸው በህይወት ለተረፉትና ቤተሰቦቻቸውን ላጡት ሁሉ የተሰማን ጥልቅ ሐዘን እንገልጻለን ብለዋል። ቃል አቀባዩ አያይዘው ኢትዮጵያውያን ጥቃቱን እንዲያወግዙና ልዩነቶችን በሰላማዊ ውይይት እንዲፈቱ ጥሪ እናደርጋለን ብለዋል። በተባበሩት መንግስታት የዩናይትድ ስቴትስ አምባሳደር ሊንዳ ቶማስ ግሪንፊልድም ትናንት ባስተላለፉት የትዊት መልእክት በሳምንቱ መገባደጃ ላይ ኢትዮጵያ ውስጥ በኦሮሚያ ክልል በሚገኙ ሲቪል የአማራ ማህበረሰብ አባላት ላይ የደረሰው አስተቃቂ ግድያ በጥልቅ ያሳሰባቸው መሆኑን አስታውቀው በአስተቃቂው ጥቃት ሰለባ ለሆኑት ቤተሰቦች ልባዊ ሐዘኔን እገልጻለሁ ብለዋል። አምባሳደሯ አሁንም ሁሉም ኢትዮጵያውያን ከሁከት ይልቅ ሰላምን እንዲመርጡ ማሳሰባችንን እንቀጥልበታለን ሲሉ ተናግረዋል። የዩናይትድ ስቴትስ ዓለም አቀፍ የልማትና ተራድኦ ስራ አስኪያጅ ሰማንታ ፓወር በበኩላቸው ባወጡት የትዊት መልእክት ከኢትዮጵያ በወጡ ዘግናኝ ዘገባዎች በርካታ ቁጥር ያላቸው ሲቪሎች አብዛኞቹ አማሮች የሆኑ በኦሮሚያ ክልል ውስጥ ተገድለዋል። የዚህ ሁከት ህመም ውጊያው በሚቆምበት ጊዜ የሚቆም አይደለም። ለዚህ የሰብአዊ መብት ጥሰት ኃላፊነት ያለባቸው ሁሉ ለእውነተኛው እርቅ ተጠያቂ መሆን አለባቸው ብለዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ቃል አቀባይ በመግለጫቸው ሁሉን አቀፍ የሆነው ብሔራዊ እርቅ ተጎጂዎችንና ሰብአዊ መብት ረገጣና ጥሰት ኃላፊነት ያለባቸውን ሁሉ ተጠያቂ ማድረግን ማካተት እንዳለበት አሳስበዋል። ይህን የመሳሰሉ ዘገባዎች በኢትዮጵያ ተደጋግሞ መሰማቱ እየተካሄደ ያለውን የትጥቅ ግጭት የማስቆምን አስፈላጊነት የሚያሳይ ነው ሲሉም ግጭቱ በአስቸኳይ እንዲቆም አሳስበዋል። በኢትዮጵያ የፌዴራል መንግስትና የትግራይን ያስተዳድሩ ባሉት ባለስልጣናት መካከል የሰላም ድርድር እንዲጀመር እየጣሩ ያሉ ሶስተኛ ወገን ያሏቸው ልዑካን ወደ መቀሌ እየተመላለሱ መሆናቸውን የህወሓት ቃል አቀባይ አቶ ጌታቸው ረዳ ዛሬ ለጋዜጠኞች በሰጡት መግለጫ ተናግረዋል። የክልላቸው ባለስልጣናትም ለሰላሙ ዝግጁ መሆናቸውን አቶ ጌታቸው ማስተዋወቃቸውን ሪፖርተራችን ሙልጌታ አጽባ ከመቀሌ ዘግቧል። የአፍሪካ ህብረት የአፍሪካ ቀንድ ልዩ ልዑክ ኦሊሴንጎ ኦባሳንጆ ከሰባት ጊዜ በላይ መመላለሳቸውና ትናንትም የአውሮፓ ህብረት ተወካዮች መቀሌ እንደነበሩ ቃል አቀባዩ አመልክተው ክልሉ ውስጥ አለ ያሉትን ሰብአዊ ቀውስ ልዑካኑ እንዲያውቁ መደረጉን አይደር ሆስፒታልንም መጎብኘታቸውንም ገልጸዋል። በነዳጅና በመድኃኒት እጥረት ምክንያት ህዝቡ እየተሰቃየ መሆኑን ልዑካኑ በአካል ተገኝተው ማየታቸውንና መጠለያ ውስጥ ስላሉና ችግር ውስጥ ስለሚገኙ የምዕራብ ትግራይ ተፈናቃዮችም ማብራሪያ እንደተሰጣቸው አቶ ጌታቸው ተናግረዋል። የእርዳታ አቅርቦትን በሚመለከት ያላቸው አቋም ጠንካራ መሆኑን ለአውሮፓውያኑ ልዑካን እንደገለጹላቸው አቶ ጌታቸው አመልክተዋል። የልዑካኑ አባላት ክልሉን እያስተዳደሩ ካሉት ዶክተር ደብረጽዮን ገብረ ሚካኤልና ከሃይማኖት መሪዎችም ጋር ተገናኝተው መነጋገራቸውን ቃል አቀባዩ ተቆመዋል። ምንም እንኳን ወደ ክልሉ የሚገባው እርዳታ መጠን እየጨመረ ቢሆንም በነዳጅ እጥረት ምክንያት ወደ 30000 ሜትሪክ ቶንስ እህል ለህዝቡ ማድረስ እንደተሳናቸውና እርዳታው መጋዘን ውስጥ እንደተከማቸ መሆኑን አመልክተዋል። የትግራይን ህዝብ ህልውናና ደህንነት ለሚያረጋግጥ የሰላም አማራጭ ቅድሚያ እንሰጣለን ያሉት አቶ ጌታቸው ካልሆነ ግን ምንነቱ በዘገባ ውስጥ ወዳልተጠቀሰ ሌላ አማራጭ ወዳሉት እንደሚሄዱ ተናግረዋል። አቶ ጌታቸው አክለውም የአብይ መንግስት እያሉ የጠሩት የፌደራሉ መንግስት እውነት ይሁን አይሁን ባናውቅም የሰላም ፍላጎት እንዳለው በፓርላማ ጭምር አሳውቀዋል ብለው የኤርትራን መንግስት የሰላም እድልን በማደናቀፍ ከሰዋል። ለዛሬው ለአቶ ጌታቸው ክስ ከኤርትራ ባለስልጣናት በቀጥታ የተሰማ ነገር ለጊዜው በእጃችን ባይኖርም በየጊዜው በሚሰጧቸው መግለጫዎች ግን የህዋትን መሪዎች በጸረ ሰላም ኃይልነትና በሽብርተኝነት ይወነጅላሉ። አቶ ጌታቸው ረዳ በዛሬው መግለጫቸው የኤርትራ ኃይሎች ስካውን የያዟቸው የትግራይ አካባቢዎች መኖራቸውን ተቆመው በሰላም ካልወጡ በኃይል እንዲወጡ ይደረጋል ብለዋል። የክረምቱን ወቅትና ግብርናን አስመልክቶም ህዝቡ በምግብ ራሱን እንዲችል ለማድረግ ያላቸውንም ሐሳብ መጠቆማቸውን ሙልጌታ አጽባሃ አክሎ ዘግቧል። በሰሜን ኢትዮጵያ ትግራይ ክልል ለአንድ ዓመት በሚሆን ጊዜ የዘለቀው ከፊል የሰብአዊ እርዳታ አገዳ ወደ 1 ሚሊዮን ለሚጠጉ ለረሃብ የተጋለጡ ሰዎች እንዲደርስ በመጋዘን የተከማቸው የምግብ እርዳታ በነዳጅ እጥረት ምክንያት ማድረስ እንዳይቻል አድርጎታል ያለው የአውሮፓ ህብረት የኢትዮጵያ መንግስት ክልሉን ከሌላው የዓለም ክፍል ጋር እንዲያገናኝ ጠይቋል። የአውሮፓ ህብረት የቀውስ አስተባባሪ ኮሚሽነር ጃኔዝ ላናርች ማክሰኞ ዕለት ለጋዜጠኞች በሰጡት መግለጫ በቅርቡ ወደ ትግራይ የሚገቡ የእርዳታ ጭነት መኪናዎች ቁጥር ጨምር አውንታዊ እርምጃ መሆኑን ገልጸው የአውሮፓ ህብረት በህዝብ ብዛት ከአፍሪካ ሁለተኛ ከሆነችው አገር ያለውን ግንኙነት ወደ ነበረበት ከመመለሱ በፊት ግን የበለጠ መደረግ አለበት ብለዋል። በፌደራል መንግስቱና በትግራይ ኃይሎች መካከል ለአንድ ዓመት ከግማሽ ከተካሄደው ግጭት በኋላ በትግራይ የባንክ የኤሌክትሪክና የስልክ ግንኙነት እንደተቋረጠ ነው። ላናርች አክለው የኢትዮጵያ መንግስት ወደ ትግራይ በሚገባው ነዳጅና የገንዘብ መጠን ላይ የጣለውን ገደብ እንዲያነሳ ይጠይቁ ሲሆን የትግራይ ኃይሎች የሚገባውን ነዳጅ ለወታደራዊ አገልግሎት ሊጠቀሙበት ይችላሉ የሚለውን ፍራቻ ለማስቀረት መንግስት የመቆጣጠሪያ አሰራሮችን ሊዘረጋ እንደሚችል ተናግረዋል። የተባበሩት መንግስታት ድርጅት በክልሉ ዋና ከተማ መቀለ 950 ሺህ ሰዎችን መመገብ የሚችል እርዳታ የተከማቸ መሆኑን በዚህ ወር ያስታወቀ ሲሆን በርካታ ነዳጅ የጫኑ መኪናዎች ወደ ክልሉ እንዳይገቡ በመከልከሉ ግን እርዳታው በትግራይ ውስጥ ወደሚገኙ የተለያዩ ቦታዎች ማከፋፈል አልተቻለም ብለዋል። የማከማቻ መጋዘኖቹ ሙሉ ናቸው፣ ነገር ግን እርዳታው በከፍተኛ ሁኔታ ወደሚፈልግበት ገጠራማ ቦታዎች መውሰድ አልተቻለም ያሉት ላናርች በትግራይ በርካታ ሰዎች ከባንክ ገንዘባቸውን ማውጣት ባለመቻላቸው ይህን እርዳታ ተማምነው የሚጠብቁ መሆናቸውን ገልጸዋል። በኢትዮጵያ በተነሳው ግጭት የወጡ የሰብአዊ መብት ጥሰቶችን ተከትሎ የአውሮፓ ህብረት ለኢትዮጵያ ይሰጥ የነበረውን 88 ሚሊዮን ዩሮ ወይም 107 ሚሊዮን የአሜሪካን ዶላር ድጋፍ ባለፈው ዓመት መሰረዙ ይታወሳል። ጠቅላይ ሚኒስትር አብይ አህመድ በዚህ ወር መንግስት ባለፈው ዓመት አሸባሪ ብሎ ከፈረጃቸው የትግራይ ኃይሎች ጋር የሚካሄደውን ድርድር የሚከታተል ኮሚቴ ማዋቀሩን ያስታወቁ ሲሆን ላናርች ሁለቱም ወገኖች ስምምነት ላይ መድረስ እንደሚችሉ አምናለሁ በማለት በአስቸኳይ ተግባራዊ እንዲሆን ጠይቀዋል። ዘገባው የአሶሺየትድ ፕሬስ ነው። በኬንያ ናይሮቢ ባለፈው ሰኞ የተሰበሰቡት የምስራቅ አፍሪካ መሪዎች በምስራቅ የኮንጎ ዲሞክራቲክ ሪፐብሊክ ያለውን ግጭት ለማቆም በኬንያ የሚመራውን የቀጠናውን የደህንነት ኃይሎች ለማሰማራት መስማማታቸው ተገለጸ። ሰባቱ የአፍሪካ አገሮች የሚገኙበት የቀጠናው መሪዎች በኮንጎ ግጭት ባየለበት ሰባቱ የአፍሪካ አገሮች የሚገኙበት የቀጠናው መሪዎች በኮንጎ ግጭቱ ባየለበት ኢቱሪ ክፍለ ግዛት በምትገኘው በኪቡ ሰሜናዊ ደቡባዊ ክፍል እርቀ ሰላም ለማውረድ የሚደረገውን ጥረት ለመደገፍ ቁርጠኞች መሆናቸውን አስታውቀዋል። በኮንጎ ዲሞክራቲክ ሪፐብሊክ ወታደሮችና በአማጽያን መካከል ለሳምንታት የዘለቀው ጦርነት በኮንጎና በሩዋንዳ መካከል ያለው ውጥረት እንዲባባስ ማድረጉ ተነግሯል። ኮንጎ ጎረቤቷ ሩዋንዳ አማጽያንን ትረዳለች በማለት ብትነቅፍም ሩዋንዳ ግን አስተባብላለች። አማጽያኑ መሰረታቸውን ያደረጉት ከኮንጎ ሌላ ሩዋንዳና ዩጋንዳ ውስጥ መሆኑ ተመልክቷል። በአማጽያኑ መካከል ያለው ግጭት በማዕድን የበለጸገውን የኮንጎ አካባቢዎችን ለመቆጣጠር መሆኑ ሲነገር፣ ሌሎች ደግሞ ማህበረሰባቸውን ከሌሎች አማጽያን ለመታደግ ብረት ማንሳታቸውን ይገልጻሉ። ተመራማሪውና የፖለቲካው ተንታኝ ናትናዮማ ሩኩምቡዚ የምስራቅ አፍሪካ ኃይሎች የማህበረሰቡ ደህንነት የሚረጋገጥ ስለመሆኑ ዋስትና መስጠት ይኖርባቸዋል ይላሉ።
We need to see a force, a military force, that can protect civilians.
ተፋላሚዎች ብረታቸውን እንዲያስቀምጡ በማስገደድ ውጊያው ቆሞ ሲቪሎችን የሚከላከል ወታደራዊ ኃይል በቦታው ማየት እንፈልጋለን። እነዚህ ቡድኖች ማህበረሰባቸውን ለመከላከል በሚሰሩበት ቦታ ሁሉ የሚፈጠረው ክፍተት ለመሞላቱም ዋስትና እንሻለን።
የምስራቅ አፍሪካ መሪዎች ከኮንጎ ወታደሮች ጋር በመተባበር አማጽያንን ትጥቅ ለማስፈታት እንደሚሰሩ ሲገልጹ፣ ኮንጎና ሩዋንዳ ከጥላቻ ንግግሮችና የዘር ማጥፋት ማስፈራሪያዎች እንዲታቀቡ ጥሪያቸውን አቅርበዋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። የተባበሩት መንግስታት ድርጅት ባለስልጣን በሰሜን ምስራቅ ናይጄሪያ ለምግብና የተመጣጠነ ምግብ ጉድለት የተጋለጡትን ለመርዳት የሚያስችለውን የገንዘብ ድጋፍ በአስቸኳይ ካልተገኘ በሚሊየን የሚቆጠሩ ሰዎች ለአደጋ የሚያጋልጥ ቀውስ ሊከሰት እንደሚችል አስጠነቀቁ። በናይጄሪያ የመንግስታቱ ድርጅት የሰብአዊ እርዳታ አስተባባሪ ማቲያስ ሺሜል ለናይጄሪያ ከተጠየቀው የ350 ሚሊዮን ዶላር የገንዘብ ድጋፍ ውስጥ እስካሁን የተገኘው ከ20% ያነሰ መሆኑን ገልጸዋል። ሺሜል የሰብአዊ እርዳታ ከሚያስፈልጋቸው 8.4 ሚሊዮን ሰዎች መካከል እጅግ የተጎዱትን ቢያንስ 5.5 ሚሊዮን የሚሆኑትን ሰዎች ለመርዳት መታሰቡን አመልክተዋል። ከፍተኛው ትኩረት ሊሰጣቸው የሚገባው ግን ሕፃናት ናቸው ይላሉ። ከተባበሩት መንግስታት ድርጅት የገንዘብ ድጋፍ 80% የሚሆነው የሚውለው ግጭት ባጠቃቸው አካባቢ ለሚገኙ ሕፃናትና ሴቶች መሆኑንም ኃላፊው ጨምረው ገልጸዋል።
Approximately over 1.74 million children.
በዚህ አመት በመላው ሰሜን ምስራቅ ናይጄሪያ እድሜያቸው ከአምስት አመት በታች የሆኑ በግምት 1.74 ሚሊዮን ሕፃናት አደገኛ በሆነው የምግብ እጥረት እንደሚጎዱ ተገምቷል። ከነዚህ መካከል በርግጠኝነት ወደ 300 ሺህ የሚደርሱት ለሞት ለሚዳርገው ከፍተኛ የምግብ እጥረት በሽታ እንደሚጋለጡ ይጠበቃል።
እንደ አውሮፓ አቆጣጠር በሚቀጥለው 2023 ዓመተ ምህረት ከ2 ሚሊዮን በላይ ስደተኞች በሶስተኛ ሀገር ጥገኝነት ማግኘት እንደሚኖርባቸው የተባበሩት መንግስታት ድርጅት የስደተኞች ከፍተኛው ኮሚሽነር UNHCR ተነበየ። የዘንድሮው የጥገኝነት ፈላጊ ስደተኞች ቁጥር 1.47 ሚሊዮን ሲሆን ለሚቀጥለው ዓመት የተተነበየው ቁጥር ከአምናው በ36% ይበልጣል። በአፍጋኒስታን ደቡባዊ ምስራቅ ግዛት ዛሬ ማለዳው ላይ በደረሰው ከባድ የርዕደ መሬት አደጋ ከ1000 ሰዎች በላይ መሞታቸውንና በመቶዎች የሚቆጠሩት ደግሞ መቆሰላቸውን የታሊባን ባለስልጣናት አስታወቁ። የሟቾቹ ቁጥር ከዚህም በላይ የሚጨምር መሆኑ የተገለጸ ሲሆን የአካባቢው ሰዎች፣ ጋዜጠኞችና የአይን እማኞች በአደጋው የሞቱት ከ2500 በላይ ሊሆን እንደሚችሉ ተናግረዋል። የኮስት ክፍለ ሀገር አዛዥ መሐመድ አሚን ለቪኦኤ እንደተናገሩት ደግሞ በአደጋው ቢያንስ 1000 ሰዎች ሲሞቱ ሌሎች 1500 የሚሆኑ ቆስለዋል። አብዛኛው አደጋ የደረሰው ከፓኪስታን ጋር በሚያዋስኑት በፓካቲካና ኮስት በተባሉት ክፍለ ሀገሮች መሆኑን የታሊባን ባለስልጣናት ተናግረዋል። የዩናይትድ ስቴትስ የመልካ ምድር ጥናት ተቋም ከኮስት ክፍለ ሀገር ዋና ከተማ 44 ኪሎ ሜትር ላይ የደረሰው የርዕደ መሬት በሬክተል ስኬል 6.1 መሆኑን አመልክቷል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለዓለም ዜናዎቹ እናመሰግናለን። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ አረቡ ሰኔ 15 2014 ዓ.ም ዝግጅታችንን ነው በመከታተል ላይ የምትገኙት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ @voanews.com እንዲሁም @voanews የፌስቡክ ገጻችን በቀጥታ እየተላለፈ ይገኛል። ከዚያ መከታተል ትችላላችሁ። አሁን ለምሽቱ ወዲያዝነው ቀዳሚ ያበየረ ዘገባችን እንለፍ። በኦሮሚያ ክልል ምዕራብ ወለጋ ዞን ግንቢ ወረዳ የተፈጸመውን ጥቃት ተከትሎ የተፈናቀሉ ተጎጂዎች አሁንም ለደህንነታቸው በሚያሰጋ ሁኔታ እንዳሉና በመንግስት የሚወሰደውም እየተወሰደ ያለ ነው ያሉት እርምጃም አጥጋቢ እንደሆነ ገልጸዋል። የመንግስት ኮሙኒኬሽን አገልግሎት ሚኒስትሩ ዶክተር ለገሰ ቱሉ ለአሜሪካ ድምጽ በሰጡት አስተያየት የቀዳሚው የግንቢ ወረዳ ጥቃት ጨምሮ ሰሞኑን የተፈጸሙ ጥቃቶችን መንግስት ሸኔ በሚለውና ራሱን የኦሮሞ ነጻነት ሰራዊት ብሎ በሚጠራው ቡድን መፈጸማቸውን ጥቃቱ በተፈጸመበት ስፍራ በቡድኑ ላይም ጠንካራ እርምጃ የተወሰደ መሆኑን ገልጸዋል። የሰራዊቱ ቃል አቀባይ ግን ጥቃቱ የተፈጸመው በራሱ በመንግስት እንጂ በመንግስት ሚሊሻዎች መሆኑንና በገለልተኛ ምርመራ እንዲካሄድ ጠይቀዋል። ከጥቃቱ የተረፉ የአሜሪካ ድምጽ ያነጋገራቸው ነዋሪዎች ደግሞ ደጋግመው እንደሚናገሩት ጥቃቱን ያደረሱባቸው የሸኔ ታጣቂዎች መሆናቸውን በመግለጽ ሲናገሩ ተደምጧል። የተለያዩ ዓለም አቀፍ ድርጅቶችን የሚመሩ ተቋማት ድርጊቱን በማውገዝ ላይና ሁኔታውን በገለልተኛ አካላት እንዲጣራ በመጠየቅ ላይ ናቸው። ኦነግና ኦፌኮ ዛሬ ባወጧቸው መግለጫዎች ጥቃቱን በተመለከተ በገለልተኛ አካል ምርመራ እንዲካሄድ ጠይቀዋል። ዩናይትድ ስቴትስም ትላንት ባወጣው የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቤት ባወጣው መግለጫ በንጹሃን ላይ የተፈጸመው የጅምላ ግድያ በጽኑ እንደሚያሳስብ ገልጿል። ኬኔዲ አባተ ሁሉንም ያካተተ ዝርዝር ዘገባ ያስደምጠናል።
ባለፈው ቅዳሜ ሰኔ 11 በምዕራብ ወለጋ ግንቢ ወረዳ ቶሌ ቀበሌ ከተፈጸመው ጥቃት ያመለጡ ሰዎች በአሁን ወቅት ስላሉበት ሁኔታ አንድ የአካባቢው ነዋሪ ለአሜሪካ ድምጽ አስተያየቱን ሰጥቷል።
ሁሉ ተንታንተ ተውለበን ሁነቀዚ በላ ነው ጎጉል ቀለባ አይሆንም ከሽሮ ምናምን በጠን ያደርጋሉ። ስደተኛው እኮ 2000 ምናምን ወደ 500 እኮ ነው። ምን ያደርጋል? ተላል ተሰራለትም ብርድ ልብስ አልተሰጠውም። አስፋልት ላይ እየተኛ ነው ሰው። አስፋልት ላይ ነው በቃ አስፋልቱን ለቆ ዳርና ዳር ላይ ነው መተኛ ያዘው። ቤቱም የተቃጠለ ተቃጥሏል። ያለውም አልበቃም። ብዙ የገጠር ቤት ሳር ቤት ነው ተቃጥሏል። በሙሉ ሳር ቤት በሙሉ ከተቃጥሏል። ቆርቆሮን ተበልቷል። ራሱ እንግዲህ መከላከያም ገብቷል ይላሉ። አካባቢ ብዙ ስለሆነ ማለት ነው። በጥበቃ ማስቸጋሪ ነው። ያለው ኃይል ያለውን ሰፈር በሙሉ ለመጠበቅ አይችልም። አንድ ቦታ ካልሆነ
ጥቃቱን በማውገዝ መግለጫ ያወጡ የተለያዩ ተቃዋሚ የፖለቲካ ፓርቲዎች መንግስት ሰላማዊ ዜጎችን መከላከል እንዳልቻለ በመተቸት ኃላፊነቱን እንዲወጣ ማሳሰባቸውን መዘገባችን ይታወሳል። የተለያዩ ሀገራትና ዓለም አቀፍ ተቋማትም ጥቃቱን በማውገዝ መግለጫ ማውጣት ጀምረዋል። በንጹሃን ላይ የተፈጸመው ግድያ በጽኑ እንዳሳሰባት የገለጸችው ዩናይትድ ስቴትስ ሁሉም ኢትዮጵያውያን ሁከትን እንዲያስወግዱና ይልቁንም ልዩነቶችን ለመፍታት ሰላማዊ ውይይት እንዲያደርጉ ስትል በውጭ ጉዳይ ሚኒስቴሯ በኩል ባወጣችው መግለጫ አሳስባለች። በተባበሩት መንግስታት የዩናይትድ ስቴትስ ልዩ ተወካይ አምባሳደር ሊንዳ ቶማስ ግሪንፊልድና የዩኤስአይዲ ዋና አስተዳዳሪ ሳማንታ ፓወርም በጥቃቱ ማዘናቸውን ገልጸዋል። ጥቃቱን በተመለከተ የኦሮሞ ነጻነት ግንባር ኦነግ ዛሬ ሰኔ 15 ባወጣው መግለጫ በቶሌና በሌሎችም አካባቢዎች ከህግ ውጭ በተፈጸሙ ግድያዎች ላይ ገለልተኛና ተአማኒ አካል ምርመራ እንዲያደርግ ሁሉም ባለድርሻ አካላት የበኩላቸውን አስተዋጽኦ እንዲያበረክቱ ሲል ጥሪ አቅርበዋል። የፓርቲው የህዝብ ግንኙነት ኃላፊ አቶ ለሚገመቹ
ሰሞኑን ተከሰተ ተብሎ በመንግስት ባለስልጣናትና በመንግስት ሚዲያዎች እየሰማ ነው ላለነው በምዕራብ ወለጋ ግንቢ ወረዳ ቶሌ ቀበሌ ላይ የተፈጸመውን እልቂትም በማንም ይሁን በማንም እልቂቱ በገለልተኛ አካል ለዓለም ህዝቦች እና ለዓለም ማህበረሰብና ለአገሪቱ ህዝቦች ይፋ እንዲደረግልን ጥሪያችን አሁንም እናቀርባለን።
የኦሮሞ ፌዴራሊስት ኮንግረስ ደግሞ የንጹሃን ዜጎችን ደህንነት ማስጠበቅ የመንግስት ኃላፊነት ነው በሚል ርዕስ ባወጣው መግለጫ በንጹሃን ላይ የሚፈጸሙ ማንኛውንም አይነት ጥቃቶች እንደሚያወግዝ አስታውቋል። በቶሌው ጥቃት ህይወታቸውን ላጡና ለተጎዱ ወገኖች የተሰማውን ሀዘን የገለጸው ፓርቲው ከጥቃቱ የተረፉትን ለማረጋጋትና በዘላቂነት መልሶ ለማቋቋም አፋጣኝ እርምጃ እንዲወሰድ ጠይቋል። በአካባቢው እየተወሰደ ስላለው እርምጃ በዛሬው ዕለት ለአሜሪካ ድምጽ አስተያየታቸውን የሰጡ አንድ የጥቃቱ ሰለባ ይህን ብለዋል።
የተፈጠረው ሁኔታ አጥጋቢ አይደለም። አሁን አንዳንድ ተያማት መለስ ዱርዮችን ተላላቾችን አንዳንድ ተታጣቂው ኃይል ካርድ የሚያመላልሱ እና ኦፕሬሽን የሚሰጡትን አንዳንድ እርምጃ የመውሰድ ስራ እየሰሩ ነው። ግን አጥጋቢ እርምጃ እየተወሰደ አይደለም። እነዛን ታጣቂዎቹ ላይ አጥጋቢ እርምጃ እየተወሰደ አይደለም። ጉዳዩን ይህንን እርምጃውን የማይፈልጉ ደግሞ አሉ። በቃ አቅጣጫን የማሳት ስራ የሚሰሩ አሉ። ከተማውን አካባቢ ህዝቡ ያለበትን አካባቢ መከላከያውን የተቆጣጠረው አሁን ወደ እሳቸው ቦታ ራሱ እየተሄደባቸው አይመስለኝም። እኔ እዚያው ከተማ አካባቢ ላይ ነው አንዳንድ እርምጃ መውሰድ ያዘው ማለት ነው።
በጊምቢ ወረዳ ቶሌ ቀበሌ የተፈጸመውን ጥቃት ጨምሮ በአካባቢው ሰሞኑን በንጹሃን ላይ የተፈጸመውን ጭፍጨፋ በተመለከተ ለአሜሪካ ድምጽ ማብራሪያ የሰጡት የመንግስት ኮሙኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ ለጥቃቶቹ ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራውንና መንግስት ኦነግ ሸኔ የሚለውን ታጣቂ ቡድን ተጠያቂ ያደረጉ ሲሆን የመንግስት የጸጥታ ኃይሎች ጠንካራ እርምጃ እየወሰዱበት መሆኑንም ገልጸዋል።
ባለፉት 4-5 ቀናት ውስጥ የሸኔና የሸኔ ቅጥረኛ የሆኑ ቡድኖች በተለያዩ አካባቢዎች በተለይም በደምቢዶሎ፣ ጊምቢ እንደዚሁም በጋምቤላ በተመሳሳይ ወቅቶች የጸጥታ አካል በሌለባቸው በተለይም መከላከያና የፌዴራል ፖሊስ እንዲሁም የኦሮሚያ ልዩ ኃይል በሌለባቸው አካባቢዎች ንጹህ ህብረተሰብ ብቻ የሚኖርባቸው መንደር ውስጥ ገብቶ በከተሞቹም ውስጥ በመግባት በእነዚህ አካባቢዎች የተወሰደባቸው እርምጃ በጣም ከፍተኛ ኪሳራ ያከናነባቸው መሆኑን ተከትሎ በተለያዩ የገጠር ቀበሌዎች በጣም ራቅ ብሎ በሚገኙ አካባቢዎች በመግባት ንጹሃንን ገሏል። ሴቶችን፣ ህጻናትን፣ አዛውንቶችን ከፍተኛ እጅግ አስነዋሪ የሆነ ጭፍጨፋ አካሂዷል። ይህ በጣም የሚያሳዝን ነው። ድርጊቱ ከተፈጸመ በኋላ በአካባቢ የሚገኘው የመከላከያ ሰራዊት ሁሉንም አካባቢዎች አሰሳ እያደረገ ነው የሚገኘው። ባለፉት 2 ቀናት ከፍተኛ የሆነ እርምጃ ወስዷል። የኦፕሬሽን ስራ በጣም ውጤታማ የሆነም ስራ ነው የተከናወነው። ሽብር ቡድኖቹን በማጽዳት ላይ ነው የሚገኘው። በአሁኑ ሰዓት በጋምቤላም፣ በጊምቢም፣ በደምቢዶሎም ችግሩ ተፈጠረባቸው የተባሉ አካባቢዎች አሁን ተረጋግቶ ወደ ሰላማዊ ሁኔታ እየመጡ ነው የሚገኙት።
መንግስት ሸኔ የሚለውና ራሱን የኦሮሞ ነጻነት ሰራዊት የሚለው ቡድን ግን ጥቃቱን እንዳልፈጸመ በመግለጽ አስተባብሏል። ያም ሆነ ይህ የመንግስት ኃይሎች አካባቢውን ለማረጋጋት የሚወስዱት እርምጃ አጥጋቢ እንዳልሆነ ከጥቃቱ ሰለባዎች የሚቀርበውን ቅሬታ በተመለከተ የመንግስት ኮሙኒኬሽን አገልግሎት ሚኒስትሩ ዶክተር ለገሰ ተከታዩን ምላሽ ሰጥተዋል።
እነዚህ ያው በተወሰነ ቡድን ሆኖ የጸጥታ አስከባሪ ኃይል በሌለባቸው አካባቢዎች የሚንቀሳቀሱ በመሆናቸው ሲቪል መስሎም የሚንቀሳቀሱ እና የሽብር እንቅስቃሴ ከመሆኑ ጋር ተያይዞ ያው ይህን እንቅስቃሴ የማጽዳቱ ያው ጊዜ መፍጀቱ የሚቀር አይደለም። ግን በዋነኛነት ስጋቱ አለባቸው በተባሉ አካባቢዎች ላይ ከፍተኛ አሰሳ እያደረገ ነው የመከላከያ ሰራዊት፣ ሌሎችም የፌዴራል ፖሊስም የኦሮሚያ ልዩ ኃይልም ተቀናጅተው። ስለዚህ እስካሁን እየተደረጉ ያሉት ውጤታማ ስራዎች ናቸው።
እንደው አጠቃላይ ስለደረሰው ጉዳት በመንግስት በኩል የተሰባሰቡ መረጃዎች አሉ?
አሁን ገና እየተጣራ ነው። ምክንያቱም እነዚህ ጉዳት የደረሰባቸው አካባቢዎች በጣም ራቅ ያሉ የገጠር ቀበሌዎች ናቸው። አንዳንዶቹም የትራንስፖርት አክሰስም የማይገኝባቸው ናቸው። ስለዚህ የደረሰውን የጉዳት መጠን፣ የተፈናቀሉ፣ የሞት አደጋም የደረሰባቸውን እነዚህም መንግስት እያጣራ ነው የሚገኘው በአሁኑ ሁኔታ። ስለዚህ እነሱ ተጣርቶ እንደታወቁ ለህዝብ የምንገልጽ ነው የሚሆነው።
መደበኛ ስብሰባውን ዛሬ ሰኔ 15 ማካሄድ የጀመረው የብልጽግና ፓርቲ ስራ አስፈጻሚ ኮሚቴ በወቅታዊ ሀገራዊ የጸጥታ ጉዳይና እየተወሰደ ባለው የህግ ማስከበር እርምጃ ላይ ተወያይቶ እርምጃው ተጠናክሮ እንዲቀጥል አቅጣጫ ማስቀመጡን ፓርቲው በፌስቡክ አድራሻው አስታውቋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
አድማጮች፣ አንድ ማስተካከያ እዚህ ላይ ልንሰጥ እንፈልጋለን። በምስሉ ላይ የታዩት የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ዲና ሙፍቲ ሲሆኑ ይህም የተደረገው በስህተት በመሆኑን ይቅርታ እንጠይቃለን። ያነጋገርናቸውና የተናገሩት የመንግስት ኮሚኒኬሽን ጉዳዮች ሚኒስትር ዶክተር ለገሰ ቱሉ ናቸው። ለተፈጠረው ስህተት ይቅርታን ጠይቃለን። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። አሁን ወደ ዕለቱን አብይ ርዕስ ነበር ያስደመጥናችሁ። የትንታኔው መጽሔት ይቀጥላል። ድርቅ የአፋር ነዋሪዎችን ቆሻሻ የወንዙ ሃንዲ ጠጡ ያስገደደ ነው። ባስከፊነቱ ለአስርት ዓመታት ታይቶ የማይታወቅ ድርቅ የአፍሪካ ቀንድን እያጠቃ ባለበት በአሁኑ ወቅት የአፋር ነዋሪዎች ቆሻሻ የወንዙ ውሃ እንዲጠጡ እየተገደዱ ነው። ባለስልጣናትና የረዴት ድርጅቶች ማድረግ የሚችሉት በመኪና ውሃ ማቅረብ ሲሆን ይህንንም በቻሉት ጊዜ ብቻ የሚሆን ነው ትለናለች የቪኦኤ ዘጋቢ ሀሊማ አቱማኒ ከአፋር በላከችው ዘገባ። እንግድ ወልዴ እንደሚከተለው ያቀርበዋል።
ከአዋሽ ወንዝ የሚመጣው ቆሻሻ ወራጅ ውሃ ለአፋር ነዋሪዎች የዕለት ተዕለት ሕይወት እጅግ ወሳኝ ነው። ይታጠቡበታል፣ ያጥቡበታል፣ ያበስሉበታል፣ ይጠጡታል። ለአርባ ዓመታት ታይቶ የማይታወቅ ከባድ ድርቅ የአፍሪካን ቀንድ በመምታቱ ኢትዮጵያ ትልቅ ችግር ውስጥ ትገኛለች። የአፋር ክልልም የዚህ ችግር ተቋዳሽ ነው። የሰመራዋ ነዋሪ አይሻ አሊ እንደምትለው ንጹህ ውሃ መግዛት የማይችሉት ቅንጦት ነው።
መጋላ ለኔ ይሄ በሳራ ቦምበሌ መሊ ረደን ከመተናይ አድሮህን አውስ ቢሶክ ያንዶራለ
የምንጠቀመው ውሃ ለጤና አደገኛ በመሆኑ ልጆቼ ለቆዳ በሽታ ተጋልጠዋል። ሁሉ እንደታመሙ ነው። በዚህ ቆሻሻ ውሃ ምክንያት የሞቱ ልጆችም አሉ።
ከድጃ ሐሚዳ የምትኖረው ወንዙ አጠገብ ነው። እሷ እንደምትለው በተበከለው ውሃ ምክንያት ልጆቿ በበሽታ እየተሰቃዩ ነው።
ያለን
አማራጭ ይህን ውሃ መጠቀም ብቻ ነው። ልጆቻችንም ሆኑ ቤተሰቦች በሙሉ የምንጠቀመው የወንዙን ውሃ ነው።
በንጹህ ውሃ እጦት የሚሰቃዩት በየመንደሩ ያሉት ነዋሪዎች ብቻ አይደሉም። በአፋር ክልል ብቸኛ ሆስፒታል የሆነው የዱብቴ ሆስፒታል በበሽተኞች የተጨናነቀ ነው። ተጠባባቂ ኃላፊው ዶክተር ዩሱፍ መሐመድ እንደሚሉት ሆስፒታሉም የውሃ ችግር አለበት።
Sometimes we may not get the water. Sometimes some elective cases are stopped or postponed due to lack of water.
አንዳንድ ጊዜ ውሃ ላናገኝ እንችላለን። አንዳንድ ጊዜ ደግሞ በውሃ እጦት ምክንያት የቀዶ ጥገና ስራዎች ሊቆሙ ወይንም ለሌላ ጊዜ ሊተላለፉ ይችላሉ። በቂ ውሃ ባለመኖሩ ምክንያት በቀዶ ጥገና ወቅት ኢንፌክሽን ይፈጠራል። በሽተኞችን የሚንከባከቡት ሰዎች የዝናብ ውሃ ይጠቀማሉ። በአካባቢው ወንዝ አለ። ውሃው ግን ለጤና አደገኛ ነው።
የአፋር ክልል የውሃና ኢነርጂ ቢሮ የውሃ እጥረቱን ለመፍታት ጥረት እያደረገ እንደሆነ ይናገራል። ፋጡማ ሃይሰማ የቢሮው ተወካይ ሲሆኑ እሳቸው እንዳሉት ብዛት ያላቸው የውሃ ጉድጓዶች ቢቆፈሩም በፍሎራይድ እጥረት ምክንያት ጥቅም ላይ አልዋሉ። በውሃ ጉድጓዶች ውስጥ ያለው የፍሎራይድ መጠን የዓለም ጤና ድርጅት ካስቀመጠው ደረጃ በታች በመሆኑ ጉድጓዶቹን ለመዝጋት ተገደናል። ውሃ ለማጣራት የሚወስደው ወጪም ከቢሮ አቅም በላይ ነው ብለዋል። ነዋሪዎቹ ትንሽ ፎይታ የሚያገኙት የክልሉ መንግስትና የረድኤት ድርጅቶች ንጹህ ውሃ በቦቴ በሚያቀርቡበት ወቅት ነው። ፋጡማ ኦማር እንዳለችው ከዚህ በፊት ውሃ ከከተማ እየገዙ ያመጡ ነበር። አንዱን ጀሪካን በ20 ብር እየገዙ ውድና አድካሚ ነው ትላለች ፋጡማ። በቦቴ የሚቀርብልን ግን ንጹህ ውሃ ነው፣ ለጤናችንም ጥሩ ነው ብላለች። በቦቴ የሚቀርበው ውሃ የሚሰጠው ፎይታ ጊዜያዊ ነው። የሚቀጥለው ቦቴ እስኪመጣ መጠበቅ አሊያም የወንዙን ወራጅዋ ተጠቅሞ ጤናን አደጋ ላይ መጣል ያላቸው ብቸኛ አማራጭ ነው።
አሁንም ከዚህ የድርቁ ካስከተለው ጉዳት ርዕሰ ጉዳይ ሳንወጣ በአፍሪካ ቀንድ በርካታ አስርት ዓመታት ባልታየ ደረጃ የደረሰው ድርቅ ሰብል አውድሟል። በሚሊዮኖች የሚቆጠሩ የቀንድ ከብቶች በድርቁ ምክንያትም አልቀዋል። የኑሯቸው መሰረቶች እነሱ ናቸው። በሚሊዮኖች የሚቆጠሩት አርብቶ አደሮች ለረሃብ እንዲጋለጡ አድርጓቸዋል። በኦሮሚያ ክልል አንዳንድ አርብቶ አደሮች በደህናው ጊዜ ከብቶቻቸውን የሚያበሉትን ስራ ስር ለመብላትም ተገደዋል። ሄነሪ ዊልከንስ ከምስራቅ ባሌ ያጠናቀረው ዘገባ ነው፣ እንደሚከተለው ይቀርባል።
በምስራቅ ባሌ ዞን ጎበና በሚገኝ የመጠለያ ካምፕ አርብቶ አደሮች ስራ ስር ቆፍረው እያወጡ ይበላሉ። በደህናው ጊዜ ይህን ለከብቶቻቸው ነበር የሚሰጡት። የአፍሪካ ቀንድን በብዙ አስርት ዓመታት ባልታየ መልኩ ያጠቃው ከባድ ድርቅ ከብቶቻቸውን ጨርሶባቸዋል። የሚበሉት የላቸውም። ጎበና የሚገኝበት የምስራቅ ባሌ ዞን ቀውስ ሁኔታ ውስጥ ነው ያለው። አብዱላሂ ዋቆ የጎበና መጠለያ ካምፕ የማህበረሰብ መሪ ናቸው። ስለ ሁኔታው እንዲህ ሲሉ ያስረዳሉ።
point.
Injiru wana kalami na mikoko galasa tokotoko. Yaro baati tarisanke.
So far. በዚህ አመት እስካሁን ከመንግስትም ይሁን ከሌላ ድርጅት ምንም ምግብ አላገኘንም። እኛን የመርዳት ኃላፊነት የወደቀው ያካባቢው ነዋሪዎች ላይ ነው። የምንለብሰው ልብስ አይቀር ሰጥተውናል።
ከ6 አመታት በፊት በግጭት ምክንያት መሬታቸውን ጥለው ለመሄድ የተገደዱት ነዋሪዎች ከዚያ ጊዜ ጀምሮ የሚኖሩት በዚህ መጠለያ ካምፕ ሲሆን እስካለፈው አመት ድረስ የምንተማመነው መንግስት በሚሰጠን እርዳታ ላይ ነበር ብለዋል። ብዙዎቹ ከባዱ ድርቅ ያስከተለው ረሃብ አድክሟቸዋል እናም ከድንኳናቸው አይወጡም። አንዱ ሐሰን ዱቤ ናቸው እንዲህ ይላሉ።
I'm sick from hunger and lying in bed all day. በረሃቡ ምክንያት ስለታመምኩ ቀን ሙሉ ተኝቼ ነው የምውለው። የምበላው በቂ ምግብም ሆነ የምጠጣው የለኝም።
በአካባቢው የሚሰሩ አንድ የረዴት ሰራተኛ በቂ የገንዘብም ሆነ ሌላ አቅም ስለሌለን የሚበቃ እርዳታ ልንሰጣቸው አልቻልንም ብለዋል። ኪያር ኦስማን የዋቆጉቱ የበጎ አድራጎት ድርጅት ባልደረባ ናቸው እንዲህ ሲሉ ያስረዳሉ።
ይለፉም ኦሮሞ ራቡቃኒ የጋልቡቃኒ አስሉፈኒ ደሞ
ከ6 አመታት በፊት የቁሳቁስ እርዳታ ያገኙ ነበር። የተሰጧቸው ለመጠለያ የሚሆኑ ፕላስቲክ ልብሶች አሁን አርጅተው ተበጣጥሰዋል። መንግስት ይችላል ብሏቸዋል። በፊት እንደነበሩት ራሳቸውን ችለው ለመኖር ይፈልጋሉ። አሁን ግን ምግብ ያስፈልጋቸዋል።
በአካባቢው በሚገኝ አንድ ሆስፒታል ከሚሰሩ ሐኪሞች አንዱ ሆስፒታል የሚገቡት በተመጣጠነ ምግብ እጥረት የተጎዱ ህፃናት ቁጥር ከአምናው በእጥፍ ገደማ እንደጨመረ ተናግረዋል። ዶክተር ለማ ጫላ የመዳወላቡ ሆስፒታል ሐኪም ናቸው።
It's a minimal support with the governmental and non-governmental cases. But it is a minimal less.
ከመንግስትም ይሁን መንግስታዊ ካልሆነ ድርጅቶች የሚቀርበው ድጋፍ ዝቅተኛ ነው። ባለፈው አመት ይሰጥ ከነበረው ያነሰ ነው። ታካሚዎቻችንን ለማስተናገድ በጣም አስቸጋሪ ሆኖብናል።
VOA ያነጋገራቸው በሆስፒታሉ ህፃን ልጃቸውን በማሳከም ላይ የነበሩ አሊዬ ሀጂዬ ኦዳ እንዲህ ይላሉ።
ይሁንን ካገር ተንከና ይሐቂነ ይጋ ቀብዲ አዳቴ
ልጄ እየታመመች ትሄድ ይዣት መጣሁ። ከመንግስትም ይሁን ከሌላ ድርጅት ምንም አይነት እርዳታ ስላላገኘሁ የማበላት ምግብ የለኝም።
በጉዳዩ ላይ አስተያየት እንዲሰጥበት የኢትዮጵያ አደጋ መከላከልና ዝግጁነት ኮሚሽን ተጠይቆ ለጊዜው ምላሽ አልሰጠም። በጎበና መጠለያ ካምፕ ያሉ ነዋሪዎች ለአሁን ያላቸው አማራጭ እርዳታ ፈጥኖ ይመጣልናል በሚል ተስፋ መጠበቅ ይመስላል።
ወደ ተከታዩ ዘገባችንን እንሰዳችሁ። የዶሮ በሽታ ገብቷል በሚል የዶሮ ገበያ ዙር ላይ እግድ መጣሉን የሚተነትን ወይም የሚያስረዳ ዘገባ ነው። የኢትዮጵያ ግብርና ሚኒስቴር ለጊዜው ምንነቱ ይፋ ባልተደረገ በሽታ ምክንያት የዶሮዎች የገበያ ዙር ላይ እግድ መጣሉን አስታውቋል። ይህም ማለት ዶሮዎች በጅምላ ከአንድ ቦታ ወደ አንድ ቦታ ተንቀሳቅሰው የሚደረጉ የንግድ እንቅስቃሴዎች መታገዳቸውን ነው የገለጸው። ካለፈው ሳምንት ወዲህ ተቀሰቀሰ በተባለው በሽታ እስከ 100 ሺህ የሚደርሱ ዶሮዎች መሞታቸውን በሚኒስቴር መስሪያ ቤቱ የእንስሳትና እንስሳት ሀብት ሚኒስቴር ዴታ ዶክተር ፍቅሩ ረጋሳ ገልጸዋል። መስፍን አራጌ ነው ዘገባውን ያጠናቀረው።
አሜሪካ ድምጽ በስልክ አስተያየታቸውን የሰጡት በግብርና ሚኒስቴር እንስሳትና እንስሳት ሀብት ሚኒስትር ዴታ ዶክተር ፍቅሩ ረጋሳ በቅርቡ በተከሰተው የዶሮ በሽታና በሽታውን ተከትሎ በተከሰተው የዶሮዎች ሞት ምክንያት ከሰኔ 10 2014 ዓ.ም ጀምሮ ላልተወሰነ ጊዜ ዶሮም ሆነ የዶሮ ውጤቶች ለገበያ እንዳይቀርቡ እግድ መጣሉን አረጋግጠዋል።
ሾፍቱ እና ተሰነ አዲስ አበባ ቦታዎች ላይ የዶሮ ሞት ተከስቶ ነበር። በሽታ ሰውን ተከትሎ ደግሞ ብዙ ዶሮዎች የሞቱበት አጋጣሚ ታኒት ለነበረ የበሽታው መተላለፍ ኔቸር ስናየው የንክኪ አይነት ነገር ያየንበት ስለሆነ ግብረ ኃይል ተቋቁሞ ይህን ነገር እያጠና ተሱን ጎን ለጎን ደግሞ ለጊዜ ወደ ሌላ ቦታዎችም ሄዶ ያልተሳፋባቸው ቦታዎች ሄዶ ጉዳት እንዳያደርስ ትራንስፖርቴሽን እና ግብይቱ እንዲቆም እና እንቅስቃሴ እንዲቆም እዚሁ ቢሾፍቱና አዲስ አበባ አካባቢ ብቻ ላይ ያለው ነገር እንዲሰራ ነው ያረጋግጠው።
ያ በሽታው ምክንያት ምን እንደሆነ ሊታወቅ ይችላል ይሆን?
አላወቅ ነው እየጠና ነው።
ሚኒስትሩ ዴታው ጉዳቱን የሚያጠና ቡድን መመስረቱን ጠቁመው በሽታው ተከሰከሰ ከተባለበት ከአንድ ሳምንት ወዲህ እስከ 100 ሺህ ዶሮዎች ሳይሞቱ እንዳልቀረ አመልክተዋል። ሆኖም የንክኪ መጠኑ እንዲቀንስ መደረጉ፣ የዶሮ ግብይትና ማጓጓዝ መታገዱ የሞቱን መጠን በመቀነስ ተጨባጭ ለውጥ ያስገኘ መሆኑን ዶክተር ፍቅሩ ይናገራሉ። በአንጻሩ በደሴ ከተማ ኗሪ የሆኑትና በዶሮ እርባታና ሽያጭ የተሰማሩት ሰይድ ኑሩ እገዳው በዘርፉ በተሰማሩ ግለሰቦች የንግድ እንቅስቃሴ ላይ ተጽዕኖ አሳርፏል ይላሉ።
እስከዛሬ ስናካብታት የነበረችውን ንብረት እንወድማለን ብለን ያው ስጋት ላይ ነን ያለ ነው። አሁን ራሱ ማለት በይህ ሁኔታ ላይ የሚዘልቅ ከሆነ ዶሮዎቹ እንኳን በሽታው ቀርቶ አይደለም በራብም ያልቁብናል ብለን ስጋት አለ።
ለምን
በእጃችን ላይ ያለውን ገንዘብ ገብቶሃል መኖ ገዝተህ ተጨረስክ በኋላ ገንዘብ ታጣለህ፣ በምን አቅርበህ መኖ ስታበላቸዋለህ?
እሳቸው እንደሚሉት ከደቡብ ወሎ ዞን መንግስታዊ መዋቅር ጋር በመስማማት ያስመጧቸውን ከ2000 በላይ ዶሮዎች ማሰራጨት አልቻሉም። ከ240,000 ብር በላይ የሚያወጣ መኖ በማቅረብ ለሁለት ወራት ያሳደግናቸውን ዶሮዎች መሸጥ ካልቻን ለኪሳራ እንዳረጋለን የሚሉት አስተያየት ሰጪው መንግስት ለጉዳዩ አፋጣኝ መፍትሄ እንዲያፈላልግ ጠይቀዋል። አንዳንዶች በሽታው ወደ ሰው ሊተላለፍ ይችላል የሚል ስጋታቸውን ይሰነዝራሉ። ዶክተር ፍቅሩ ግን እስካሁን ባለው መረጃ ወደ ሰው ለመተላለፉ ማረጋገጫ አለመገኘቱን ጠቅሰዋል።
በሰው ላይ የተባለው ነገር እስካሁን ምንም አይነት መረጃ የለንም። ከጤናም ግብረ ኃይል ውስጥ የተሳተፉ ሰዎች አሉ ኢንኬዝ ብለን ጥርጣሬዎች ለማስወገድ ያክል ማለት ነው። እስካሁን ድረስ ምንም አይነት በእነሱም በኩል በሰርቬላንስ ቲሙም በኩል የደረሰ ነገር የለም። ኢቨን ከእንስሳቶቹ ጋር ከዶሮ ጋር የሚሰሩት በየጊዜው ኮንታክት ያላቸውም ሰዎች ጋር ምንም አይነት የጤና መታወክም ሆነ ተመሳሳይ የሆነ ነገር የለም።
በሽታዎቹ በተቀሰቀሱባቸው አካባቢዎች የኬሚካል ርጭትና መሰል ተግባራት እየተከናወኑ መሆናቸውን ጠቁመው በተለይ የሞቱ እንስሶች አወጋገድ ስርዓት ለበሽታው መስፋፋት ምክንያት ሊሆን ስለሚችል በመቅበርና በማቃጠል ተገቢ የመከላከል ስራዎች እንዲሰሩ አሳስበዋል።
በተለያዩ ቦታ ላይ እንስሳ ሲሞት ሰው ዝም ብሎ የቦታው ይጥላል። ያ ደግሞ ለአካባቢ ብክለትም ለሰው ጤናም ለእንስሳቶቹም ሪስክ ስለሆነ ያንን ነገር በተቻለ መጠን በሚገባው አይነት አወጋገድ ቢያደርጉ ማንኛውም እንስሳ ሲሞት ዝም ብሎ በየቦታው ጥሎ ቢያደርጉ ያንና ትብብር እንዲያደርጉ
የመድኃኒትና የመሳሰሉት አቅርቦቶች እስካሁን በምን መልኩ ይሆኑ?
መድኃኒት ያው ዲስኢንፌክሽን ነው፣ ይሄንን ስፕሬይ ማድረግ ምናምን ነገር ነው። ጥሩ ነው። አንዳንድ ቦታዎች ላይ ያው በግለሰብ ደረጃ እንትን ሊሉ ይችላሉ። እነሱባቸው ቦታዎች ላይ አንዳንድ ድርጅቶች ምች ይደረጋሉ።
ሚኒስትር ዴታው አክለውም ክልሎች አስፈላጊውን የቅኝት ተግባራት እንዲያከናውኑ፣ በተለይ የዶሮ ዝውውር ላይ ተፈላጊውን ጥንቃቄ እንዲወስዱና የበሽታ ምልክቶች ካዩ ሪፖርት እንዲያደርጉ አቅጣጫ መቀመጡን ጠቅሰዋል። ይህ በእንዲህ እንዳለ በደቡብ ወሎ ዞን ኮምቦልቻ ሐይቅና ደሴ ገራዶ አካባቢዎች ደረሰ በተባለው በሽታ ከ4000 የማያንሱ ዶሮዎች መሞታቸውን ከአካባቢው የደረሱ መረጃዎች ያመለክታል። በደቡብ ወሎ ዞን ሐይቅ ከተማ በዶሮ እርባታ የተሰማሩት ሰለሞን ብርሃኑ በሽታው ከመቀስቀሱ በፊት ያስመጧቸው ዶሮዎች ሙሉ በሙሉ እንደሞቱባቸው ገልጸዋል።
የአዳማ የሚባል ፋን ማርኬቶች ጋር ከሱ ነበር ያመጣ ነው። ያው እኛም ጋር ቆየ ከገባ እዛ ተሰራጭ ምናምን ሲባል ከፍተኛ ጥንቃቄ አድርገን ነበረ፣ ግን ያው ሊቆም አልቻለም። ያው ከፍተኛ ኪሳራ ደርሷል።
ምን ያህል ዶሮዎች አምጥታችሁ ነው ጉዳት የደረሰባችሁ?
ወደ 2000 ምናምን አካባቢ ነበሩ። ያው ሙሉ በሙሉ ነው ዳሜጅ የሆነው፣
ሁሉም ሞተዋል።
ይሁን እንጂ ተደጋጋሚ የስልክ ጥሪ የተደረገላቸው የደቡብ ወሎ ዞን እንስሳትና አሳ ሀብት ልማት ተጠሪ ጽህፈት ቤት አመራሮች በጉዳዩ ላይ ማስተባበያም ሆነ ማረጋገጫ ለመስጠት ፈቃደኛ አልሆኑም። በበሽታው ዙሪያ ያለን መረጃ ውስን ነው የሚሉት የአካባቢው ነዋሪዎች ችግሩ ተባብሶ የከፋ ደረጃ ላይ ከመድረሱ በፊት ጽህፈት ቤቱ ተገቢው ጥንቃቄ እንዲወሰድ መረጃ የመስጠት ኃላፊነት አለበት ብለዋል። በዶሮ እርባታ የተሰማሩት ሰይድ ኑሩም በህዝቡ ዘንድ የተዛባ ሲሉ የገለጹት ምልከታ ነገሮችን ይባስ እንዳወሳሰባቸው ይጠቁማሉ።
ዶሮና እንቁላል እንዳትበሉ እየተባለ የሚባል ነገር ስላለ ዶሮም ራሱ ጭራሽ እንደ ጥላትና እንደ ፖለቲካ ነው የመሰላቸው፣ ያው በማህበረሰቡ ላይ ማለት ነው። በእኛ ላይ ሙሉ በሙሉ ያው ዶሮቹ ልክ እንደ አውሬና ልክ እንደ በሽተኛ ሆነው ነው በቃ አሁን የታየው ማህበረሰቡ ማለት ነው።
ግብርና ሚኒስቴር የበሽታውን ምንነት የሚያጠና ቡድን ማቋቋሙንና ናሙና እየተሰበሰበ ሲሆን እንደተጠናቀቀም ውጤቱ ለህዝብ ይፋ እንደሚሆን በማህበራዊ ትስስር ገጹ ላይ አስፍሯል። ለአሜሪካ ድምፅ ሬዲዮ መስፍን አራጌ ነኝ ከደሴ።
በ19 በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የአረቡ ምሽት ዝግጅታችን ነው ያዳመጣችሁ ያላችሁት። በመጀመሪያው አጋማሽ ለመጽሔት ዝግጅት የተሰናዱትን ነበር ያዳመጣችሁት። ሁለተኛው አጋማሽ በርግጥ ደቂቃዎችን ወስደናል። አሁን በኢትዮጵያ ሰዓት አቆጣጠር ከምሽቱ 3 ሰዓት ከ40 ደቂቃ ይላል። ወደ ሁለተኛው አጋማሽ መሰናዷችን ነው ሰዳችሁ። ሰኞ ዕለት የስደተኞች ዓለም አቀፍ የስደተኞች ቀን ነበር። ያንን ተከትሎ የሀገር ውስጥ ተፈናቃዮችን በተመለከተ ዘገባዎችን ስናሰናዳ ቆይተናል። በዛሬው ሴቶችና ቤተሰብም የአንድ ተፈናቃይ የአራት ልጆች እናትን ሴት ታሪክ እናስደምጣችኋለን። ዓለም አቀፍ የስደተኞች ድርጅት IOM የአገር ውስጥ ተፈናቃዮች ቁጥር 4.5 ሚሊዮን መድረሱን አስታውቋል። ከዚህ ውስጥ ፍላጎታቸው ወይም ከሚፈልጉት ተፈናቃዮቹ ከሚፈልጉት እየተሟላ ያለው 42% ብቻ ነው ብሏል። ሌሎች ተፈናቃዮች ግን የሚፈልጓቸው ነገሮች እየተሟላላቸው እንዳልሆነ፣ አንዳንዶቹ በመጠለያ አንዳንዶቹ ደግሞ በተለያየ አካባቢ ተበታትነው እንደሚገኙም ተገልጿል። ከነዚህ ውስጥ ይህንን ቀን በማስመልከት ለዛሬ ሴቶችና ቤተሰብ አንዲት ተፈናቃይ የህይወት ታሪክ እናስደምጣችኋለን። መፈናቀል በሴቶች ላይ በተለይ የሚያደርሰውን ተጽዕኖ በሚገባ ያሳያል ብለን ያጠናቀርነው ዘገባ ነው። አስቴር ምስጋናው ናት ዘገባውን የሰራችው።
ስሟ በዚህ ዘገባ ላይ እንዲገለጽ ያልፈለገችው የአራት ልጆች እናቷ ተፈናቃይ ተወልዳ ያደገችው የተማረችውና ትዳር ያዘችው በቤኒሻንጉል ጉሙዝ ክልል ውስጥ ነው። ቤተሰብ መስርታ ትኖርበት በነበረው ድባጤ ወረዳ ውስጥም በሁለገብ ንግድ ስራ ትተዳደር ነበር።
እሱ ወደ ገጠር አረቂ እየወሰደ ይሸጣል። እኔ ማግዘዋለሁ። እስከ እሱ ጋር ከተገናኘን ከአንድ አመት በኋላ ልጅ ወለድኩ። ከዛ ያው እኔ ልጆችን በሰራተኛ ሰጥቼ አልተቀመጥኩም፣ እሰራለሁ። እሱም ይሰራል፣ እኔም እሰራለሁ። እሱ ያው እንዳልኩሽ ገጠር እየወሰደ አረቂ ይሸጣል። ከዛ ደግሞ ተመልሶ ይመጣል። አሁንም እንደዚህ አለው። ከሳምንት ሁለት ቀን ነው የሚሄደው። እንደዛ እያደረገ ነበር የሚሰራኝ ነበረ። እኔም ደግሞ የራሴን ፊናዬን ልጆችን በሰራተኛ አስቀምጬ እኔም በየአካባቢዬ ዞርኩኝ። አሁን ለምሳሌ ሚጥሚጣ ሲደርስ ሚጥሚጣ ሰብስቤ በኩንታል ወደ አዲስ አበባ ወስዳለሁ። በላይ የምትባል ሀገር አለች፣ እዛች ሄጄ ቅቤና ማር ይዤ ወደ አዲስ አበባ ሄዳለሁ። ወስጄ እሸጣለሁ። ደግሞ ተመልሼ አንዳንድ ነገሮች ይዤ እመጣለሁ። ከዛ አምጥቼ እዚህ እሸጣለሁ። ምግብ ቤትም እሰራ ነበር የራሴ። አንድ ሁለት አመት እንደሰራሁኝ ዞሮ ዞሮ ችግሩ ተፈጠረና ወጣን እንጂ እሱንም ሰራ ነበር። በኋላ ላይ ምግብ ቤት ጀምሬ ነበረ። ደህና ስራ ነበረው።
በ2013 ዓመተ ምህረት በህዳር ወር በአንድ ሌሊት በአካባቢው በተፈጠረው ማንነትን መሰረት ያደረገ ጥቃት መንታ የ7 ዓመት የ4 ዓመትና የ5 ወር በአጠቃላይ 4 ልጆቿን ይዛ ከቤት እንደወጣች ትናገራለች።
ሌሊት ላይ ነው በቃ እንደዚህ አይነት ነገር ሲከሰት ልጆቼን ይዤ ወጣሁኝ። እንደውም ይዞኝ የወጣው ባለ አምቡላንስ ሹፌር እሱ አሁን በህይወት የለም። ልጆቼን ይዤ መጥቼ ራንች እንደ ህዝቡ ተቀመጥ አንድ ሳምንት አካባቢ ቆይቻለሁ። ልጆች ይዤ ምንም ነገር የለም ማለት ያው ብስኩት ትበያለሽ፣ የከተማው ሰው አምጥቶ ይሰጣል። እንደገና ደግሞ ያው የውሃም ችግር አለ፣ የልብስ አልባሳት ችግር ስለነበረ በቃ እኔ ተስፋ ቆረጥኩኝና በቃ ለምኜ ልብላ እነዚህ ልጆች ይዤ በራብ መሞት አልፈልግም ብዬ ወጣሁኝና ከዛ በኋላ በቃ ቀጥታ ቻግኒ ገባሁ። ከቻግኒ ወደዚህ መጣሁ።
ባለቤቷም በዛ ሁለት ለስራ ወደ ገጠር እንደወጣ ግጭቱ በመከሰቱ የት እንዳለም እስካሁን እንደማታውቅ ትናገራለች።
አመት ከስንት ወሩ ነው እንግዲህ እስካሁን አድራሻው የለም። ይሙትም ይዳንም አናውቅም፣ እንደዚህ ሲኖር አናውቅም። ያው አንድ አመት ከአምስት ወር አካባቢ ሊሆነው ነው እንግዲህ።
ከዚህ በኋላ የህይወት መንገዷ ሙሉ በሙሉ መቀየሩን ታስረዳለች።
ያው ባህር ዳር ከገባሁ በኋላ መጀመሪያ አንድ አራት ወር የሆነ ሰው ቤት ተጠጋሁኝ። የአካባቢው ሰው ሸራና ሳጠራ በሱ አዋጥቶ የሆነ ሴት እኛ ጋር ትጠጋ ብለው ባልና ሚስቶች የሆነ ቦታ አረቂ የሚሸጥበት ቦታ ነበረ፣ ያንን እንደመጠለያ ሰጡኝ። አራት ወር ምናምን ስቀመጥ እኔ ሁሌ ማልቀስ ነው ስራዬ፣ ሁልጊዜ ማልቀስ ነው። ግን በዛ ውስጥም ሆኜ እኔ ስራ ሞክራለሁ። ሰው
እንደዚህ የሆነች ሳንቲም ነገር ብር ነገር ሲሰጡኝ ያችን ሰብስቤ የሆነ ነገር ሞክራለሁ። ማስቲካ ገዝቼ ለልጆች አንደኛው ማስቲካ ለአንደኛው እንትን ከረሜላ ገዝቼ እኔ ደግሞ ሻይ ይዤ ህፃናን አዝዬ ብዙ ጊዜ ሞክራለሁ፣ ግን አይሸጥም። ተስፋ ቆርጣለሁ። በቃ በጣም የሆነ በህይወት አለመኖርን ሁሌ እመኛለሁ። ሁሉ ጊዜ ስቲል አሁንም በቃ እንደዛ ነው። በቃ ያስጠላኛል ህይወት። ለቀቅዬ ይዤ ወጥቼ ሞክራለሁ። ሻይም እንደዚሁ እያዞርኩ ሞክራለሁ። ቡና ራሱ ቡና አንድ ስቲም ቡና አፍልቼ ይዤ ወጣለሁ፣ ግን ምንም ይገዛኝ የለም። ለምን የሚያቀኝ ሰው የለም። በዛ ላይ ልጅ አዝዬ ነው፣ ህፃን አዝዬ ስለሆነ እንደውም እንደ ሌላ ነገር ነው የሚያዩን። ሶስቱ ልጆች በእግራቸው እኔ እሷን አዝዬ ስንሄድ እንደ ሌላ የሆነ የሚያበረታታ ምናምን ሳይሆን በቃ ከባድ ነው። በቃ ብቻ እንደገና በጣም ትልቁ ችግር ያው የምግብ ችግርም ነበረ። ባለ ሆቴሎችን ለምኜ እንደ ትርፍራፊ እንዲሰጡኝ ማለት ልስራ ምናምን ስላቸው ፈቃደኛ አልሁም ሲሉ ባቄላ ልሽጥበት በሆቴላችሁ እያጸዳውን ስል እምቢ ሲሉ፣ ከዛ በኋላ ደግሞ እስኪ ትርፍራፊ ስጡኝ ብዬ ያው ትርፍራፊ ለሁለት ወር አካባቢ የእነሱን ትርፍራፊ ማታ ማታ እየወሰድኩ ልጆች እንዳያዩ እያደረኩኝ ደረቋን በወጥ እየበላን እንትናን ያችን እርጥቧን ደግሞ ፈርፈር አድርጌ እንዳይለዩት እያደረኩ እንበላዋለን። ከዛ በላይ ግን በቃ አከራዮች በጣም ነው የሚያስጠቃዩት። በጣም ስቃይ ነው። በወር ነው ልቀቅ የሚሉኝ፣ በየወሩ ነው ልቀቅ የሚሉኝ። ሲጀመር ቤት ክራይ ስጠይቅ ራሱ አራት ልጅ አለኝ ስላቸው አያከራዩኝም። በቃ እንደዚህ አንድ ቤት ልቀቂ ከተባልኩ በጣም ተሰቃይቼ ነው ሌላ ቤት የማገኘው። በጣም ተሰቃይቼ ግን ደግሞ ካገኘሁኝ በኋላ አንድ ወር እንደቆየው ልቀቂ ይሉኛል። ልጆች ረበሹ፣ ልጆች እያጠፉ ይሉኛል። በቃ እኔ ማልቀስ ነው። ልጆችን በቃ ልገላቸው ነው ምድር ልገላቸው። በቃ ዝም ብለሽ ነቂያቸው ሁሉ ይለኛል። ራስሽን አጥፊም ይለኛል።
አሁን በባህር ዳር ከተማ የምትገኘው ይች ተፈናቃይ አራት ልጆቿን አብልታ ለማሳደግ ባለመቻሏ ማታ ማታ መንገድ ዳር በመቆም የሴት አዳሪነት ስራ መስራት መጀመሯን ትናገራለች።
ቀን የልብስም ካገኘሁ አጥባለሁ፣ እንጀራም ጋግር ካሉኝ ይጋግራለሁ። እንደገና ደግሞ እቤትም እርድ አሽጌ ለባለሱቆች እሰጣለሁ። ሁትም ለሊት ተነስቼ ወጥቼ ፎርክ ይለቅማለሁ፣ ያችን አጠራቅሜ እሸጣለሁ። እና በቃ ሲጨንቀኝ ግራ ሲገባኝ እነዚህን አራት ልጆች ትቼ በቃ ለሊት ማታ በቃ አልነግራቸውም ድብቅ እንትን ብዬ የት እየሄድሽ ነው እናታችን ሲሉኝ እንኳን አይ የትም አልሄድም ሰው ቤት ስራ ተቀጥሬ ማታ ማታ ካልሰራሽ እያሉኝ ነው ብዬ ማታ ትቻቸው እሄዳለሁ። በቃ ቀበሌ 5 እና 6 እየሄድኩኝ ቆሜ ወንድ ሳገኝ ሄጄ አድራለሁ። እኔ አላውቅበትም እንደዚህ አይነቱ እንትኑም የለኝም ነበረ፣ ግን ሳልፈልገው እንደዛ አይነት ህይወት ውስጥ ገባሁኝ። እና ማለት በቃ ስራውን ስለማላውቅበት በጣም ነው የምፈራው። በቃ ሰዎችን እራሱ ሳራቸዋል። እንደው ፈጣሪ ከምን አይነት ሰው ጋር ይሆን የምታሳድረኝ ዛሬ ብዬ ማለት ነው የእውነት እለምነዋለሁ።
መጠለያ ጣቢያም ሆነ አሁን በምትኖርበት አካባቢ ለተፈናቃዮች የሚሰጠው ትኩረት አነስተኛ መሆኑንም ታስረዳለች።
በጣም መልካም ሰዎች አሉ፣ የሚያዝኑ የሚረዱ። ግን እኔ የምፈልገው ምንድን ነው በቃ ደህና ነገር ሆኖልኝ ስራ መስራት፣ የራሴ የሆነ ነገር በኮንፊደንስ ልጆቼን ሰብስቤ። እርዳታ ሁል ጊዜ ለሰው ልጅ አስፈላጊ አይደለም፣ ይለማመድና ጥሩ ነገር አያመጣም።
ወደፊት ስላላት ተስፋ ተጠይቃ
ያስፈራል። ማለት በየትኛው መንገድ አልፌ ነው ልጆቼ ጥሩ ትምህርት አግኝተው እውቀት ያላቸው ልጆች የሚሆኑ? እንዴት አድርጌ ባስተምራቸው ነው? እንዴት አድርጌ ብሰራ ነው እነዚህ ልጆች ተምረው መልካም ትውልድ የሚሆኑልኝ ብዬ ፈራለሁ። ለምን ማለት አሁን እኔ ጊዜን በሙሉ ለስራ ስለሆነ የማሳልፈው እነሱን የምቆጣጠርበት እነሱን የምከታተልበት እንትን የለኝም ጊዜ ስለሌለኝ ልጆቼ ይበላሻሉ እያልኩ በጣም እፈራለሁ። ለመንፈስ ነው ስቲል አሁንም ቢሆን ውስጤ ላይ በጣም ደስ የሚል ነገር አለ። እግዚአብሔር የሆነ ነገር ከረዳኝ ራሴ ሰርቼ መስሪያውን መንገድ በቃ የሆነ በማቴሪያልም በገንዘብ የሚያግዘኝ ሰው ካገኘሁኝ አንዴ መቋቋሚያ ነገር ካገኘሁ እኔ ስራ እሰራለሁ፣ ችግር የለብኝም።
ከአንድ አመት ከአምስት ወር በፊት ይህችው እናት በዚህ የምሽት ሰዓት ከሞቀ ቤቷ ከቤተሰቦቿ መካከል ነበረች። ከልጆቿና ከባለቤቷ ጋር የምታሳልፋቸው እነዚያ ምሽቶች ግን መፈናቀል ባመጣው ጣጣ ትዝታ ሆነዋል። ልጆች ይበልጠው እንዲያድሩ በሚል ይሁን እሷ አስቸጋሪ ህይወት ትመራለች። ከዚህ ቃለ ምልልስ በኋላ መሃል ባህር ዳር ከተማ ላይ መንገድ ዳር ቆማለች። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የስደተኞችና የተፈናቃዮችን እጣ የተመለከተ ነው ተከታዩ ዘገባ። የተደራረቡ ዓለም አቀፍ ቀውሶች ይበልጥ እየከፋ በመጣው የስደተኞችና የተፈናቃዮች እጣ ላይ የደቀኑትን ውስብስብ ፈተና ለመመርመር ከሁለት አንጋፋ ባለሙያዎች ጋር የተደረገ ውይይት ነው ክፍል አንድ ነው ለዛሬ ተሰናዳው። ተወያዮቹ ዶክተር ወርቁ አበራ በካናዳው ዳውሰን ኮሌጅ የምጣኔ ሀብት ትምህርት ፕሮፌሰርና የትምህርት ክፍሉ ሊቀመንበር ሲሆኑ፣ ዶክተር ፈለቀ ታደለ ዋና መቀመጫውን በካናዳ ያደረገው ችልድረን ሪሊፍ ቢሊቭ የተባለው የህፃናት ደህንነት የቆመ ድርጅት ዓለም አቀፍ ፕሮግራም ዲሬክተር ናቸው። በኦክስፎርድ ዩኒቨርሲቲ የስደተኞችና ከመፈናቀል ጋር የተዛመዱ ጉዳዮች ጥናት ማዕከል የጥናት ባለሙያ የሆኑት ዶክተር ፈለቀ በዓለም አቀፍ የልማት ስራዎች በተለያዩ ዓለም አቀፍ የረድኤት ድርጅቶች ውስጥ ለበርካታ ዓመታት በአመራር ኃላፊነት ላይ ያገለገሉም ናቸው። ሁለቱን ባለሙያዎች ያወያየው አሉላ ከበደ ነው። ለዛሬው የተወሰነውን ክፍል እናስደምጣችኋለን።
ዶክተር ፈለቀ ታደለ፣ ፕሮፌሰር ወርቁ አበራ፣ እንግዶቼ ለጊዜያችሁ አመሰግናለሁ። ለመንደርደሪያ አሁን ያለውን ሁኔታ ላስቀድምና መሰረታዊን ጥያቄ አነሳለሁ። በገዛ አገሮቻቸው ተፈናቅለው የሚገኙትን ጨምሮ በዓለም ዙሪያ ከመቶ ሚሊዮን በላይ ሰዎች ከቀያቸው ተፈናቅለዋል፣ ብዙዎቹም ተሰደዋል። ቀድሞውንም በቋፍ ላይ የነበረው የስደትና የፍልሰት ቀውስ ዓለማችን በገጠሟት መጠነ ሰፊና ቁጥራቸውም የበዛ ተደራራቢ ችግሮች ሳቢያ ይበልጥ ተባብሶና ተወሳስቦ እጅግም ወደ ከፋ ሁኔታ እያመራ ይመስላል። የተፈናቃዮችና የስደተኞች እጣ የከፋ መሆኑ የደቀነውን ስጋት ያህል በርካታ ችግሮችም በአንድ ጊዜ መከሰታቸው መሄጃውን ያልታወቀ አስመስሎታል። የቅርብ ጊዜዎቹን ብናነሳ የሩሲያና የዩክሬን ጦርነት፣ በዓለም ዙሪያ ለተከሰተው እጅግ ከፍተኛ የዋጋ ግሽበት፣ የሰብል ምርት አቅርቦት እጥረት፣ የነዳጅ ዋጋ ጣሪያ መንካት፣ እንደ ኢትዮጵያ ያሉ ግጭት ውስጥ ያሉ አገሮች፣ አጠቃላዩን የአፍሪካ ቀንድ የመታው ከዚህ ቀደም ታይቶ የማያውቅ የተሰኘ ድርቅና እርሱም ያስከተለው ረሃብ፣ የችግሮቹ ብዛት ራሱ ተዘርዝሮ የማያልቅ ነው የሚመስለው። እዚህ ውስጥ ግን የስደተኞችና የተፈናቃዮች እጣ ምን ይሆን? ቄም ጥሎ ለመሰደድ መገደድና መፈናቀል መቼም ቢሆን ቀላል፣ መቼም ቢሆን አመቺ አይደለም። ነገር ግን ይህን መሰል ታይቶ የማያውቅ የሚመስል ድርብርብ ቀውስ ዓለምን ሰቅዞ በያዘበት ምን ማለት ነው? ምንስ ይታያችኋል? ፕሮፌሰር ወርቁ በርሶ ልጀምርና ወደ ዶክተር ፈለቀ ሄዳለሁ።
እሺ፣ በውይይቱ እንድሳተፍ ስለጋበዝከኝ አመሰግናለሁኝ። አሁን እንዳልከው የስደተኞች ችግር እየተባባሰ እንደመጣ መረጃዎች ያሳያሉ። ከታሪክ መጻፍ ስትመለከተው የስደተኛ ቁጥር እየጨመረ ነው የሄደው። አሁን ያለውን ሁኔታ ስትመለከት የዩክሬን ጦርነት የስደተኛውን ችግር የበለጠ እንዳባባሰው አንዳንድ መረጃዎች አሉ። እና ቀደም እንዳልከው የዓለም መንግስታት ድርጅት ባወጣው መረጃ መሰረት የተፈናቀለው ህዝብ ቁጥር ወደ 90 ሚሊዮን አካባቢ ነው። ከዛው ስደተኛ ወደ 27 ሚሊዮን አካባቢ ሆኗል። እና እንግዲህ በጦርነቱ ምክንያት የስደተኛው ቁጥር ሲጨምር በዛው መጠን ለስደተኛ የሚደረገው እርዳታ ካልጨመረ ስደተኛው ሊቸገር ይችላል። ሌላው አሁን ያለውን ሁኔታ ለየት የሚያደርገው ነገር ምንድነው ብንል ከሁለተኛው ዓለም ጦርነት በኋላ ለመጀመሪያ ጊዜ ቁጥራቸው በርከት ያሉ ኢሮፓያኖች ስደተኛው። ይሄ ለየት ያለ ሁኔታ ነው። እንዳልኩት ከሁለተኛው ዓለም ጦርነት በኋላ ያልታየ ነገር ነው። እና በዚህም ምክንያት ምዕራባውያን መንግስታት ለስደተኛ የሚያደርጉትን እርዳታ ምናልባትም ከባህል ግንኙነት የተነሳ ከቀለም ግንኙነት የተነሳ መጠነኛ የሆነ አድሎ ሊያደርጉ ይችላሉ የሚል አንዳንድ ጥርጣሬ ይኖራል። ይህም ጥርጣሬ እንዲሁ በጥርጣሬ ብቻ ሳይሆን መረጃዎችም እንዳሉ ምልክቶች ያሳያሉ። ለምሳሌ አስታውሱ እንደሆነ በርከት ያሉ የመካከለኛው ምስራቅ ስደተኞች፣ ከእስያ የሚመጡ ስደተኞች፣ ከአፍሪካ የሚመጡ ስደተኞች ወደ አውሮፓ ለመግባት በሚፈልጉበት ጊዜ የፖላንድ መንግስት የሃንጋሪ መንግስት እነዚህ ስደተኞች ላይ በር ዘግቶ ነበር። አሁን ግን ዩክሬንያ ስደተኞች በሚገቡበት ጊዜ ከፍተኛ መስተንግዶ በማድረግ ተቀብለዋቸዋል። እና እንግዲህ ምንድነው የሚያሳየን መጠነኛ የሆነ አድላዊ የሆነ አቀራረብ እንዳለ በስደተኞች መካከል ልዩነት እንዳለ በመራራው በኩል ይህንን እንመለከታለን። ከዚህም ጋር ተያይዞ እንደ ሆላንድ እና እንደ ሃንጋሪን ባይሆን የእንግሊዝ መንግስት እንደመለከት እንደምታውቁት ባለፈው ሳምንት የአፍሪካ ስደተኞችን ወደ ሩዋንዳ ለማስመለስ ሙከራ ተደርጎ ነበር። ግን በሌላ በኩል የዩክሬን ስደተኞች ይቀበላሉ። ስለዚህ እንግዲህ ይሄ አድላዊ የሆነ ስደተኛ አመራር የምዕራባውያን መንግስታት እንዳላቸው አንዳንድ ምልክቶች አሉ። ይሄ አስቸጋሪ ሁኔታ ነው። እና እንግዲህ እንደ ፖላንድ እና ሃንጋሪን ባይሆን የአሜሪካ መንግስትም የካናዳ መንግስትም አድላዊ የሆነ የስደተኛ አመራር እንደሚከተሉ አንዳንድ መረጃዎች አይተናል። እና አሜሪካን በሚመለከት ታስታውሱ እንደሆነ ከደቡብ አሜሪካ የመጡ ስደተኞች ሜክሲኮ ላይ ይቆማሉ። ነገር ግን የዩክሬን ስደተኞች በሜክሲኮ በኩል በሚገቡበት ጊዜ ያለምንም ችግር ቀጥታ ሲገቡ ነበር። እንደዚህ የሆነ አድላዊ የሆነ የስደተኛ አመራር የምዕራባውያን መንግስታት ስለሚከተሉ ለሌላው ስደተኛ ችግር ይፈጥርበታል ብዬ አምናለሁኝ።
መልካም፣ አመሰግናለሁ ፕሮፌሰር ወርቁ። ወደ ዶክተር ፈለቀ ልሻገር። ሌላ አዲስ ጥያቄ ከማንሳቴ በፊት እርሶም በበኩሎ ለቀደመው ጥያቄ የሚሰጡት ማብራሪያ አስቀድም።
አመሰግናለሁ። በቀረበው ሀሳብ ላይ ለማዳበርና ለመጨመር የምፈልጋቸው ዋና ዋና ነገሮች አሉ ሳልደግም። ቅድም እንደተባለው ከሁለተኛው ዓለም ጦርነት ጊዜ ከአርባ እስከ 60 ሚሊዮን ነው ተፈናቀለ ወይም ተሰደደ ተብሎ የሚጠቀሰው። ለመጀመሪያ ጊዜ ቁጥሩ በእጥፍ የደረሰበት ጊዜ ላይ ደርሰናል። ምናልባት ሁለተኛው ዓለም ጦርነት ላይ ሰዎች ያንን ርብርብ ሲያደርጉ በ2020 ምን ይመስላል ቢባል ምናልባት በተለየ መልኩ ሰዎች እና ሀገራት ተባብረው የሚኖሩበት ምናልባትም አነስተኛ ችግር የሚኖርበት ብለው ተንበየው ሊሆን ይችላል ብዬ እገምታለሁ። ይሁን እንጂ በተለይ ባለፈው ዓመት እና ዘንድሮ ያየው በዚህ ችግር ዙሪያ የችግሩ ውስብስብነት ከፍተኛ እየሆነ መምጣቱና ዓለም ምስቅልቅሏ ላይ እንድትወጣ መሆኑ ነው። ይሄውም ምንድን ነው? በእርግጥ ግጭት ዓለም አቀፍ ግጭቶች ወይም ጦርነቶች ብዙ ጊዜ በተለይ 90% የስደተኞች እና መፈናቀልን የሚያስከትሉ ነበሩ። አሁን የታየው ደግሞ አንደኛ ግጭቶች በሀገር ውስጥ መብዛታቸው ይሄም የተፈናቃይን ብዛት ከፍተኛ ማለት ነው። ከዚህ አኳያ እኔም ከምሰራቸው አገሮች ውስጥ በጣም አሳሳቢ የሆነው አንዱ የሀገሬ ሁኔታ ኢትዮጵያ ምናልባት ዓለም ላይ አሁን ካሉ ስደተኞች ውስጥ ከስድስቱ አንዱ ኢትዮጵያዊ ነው የሚያስችል ነው። ሁለተኛው ቡርኪና ፋሶ ለምሳሌ በስሄድ የማገኘው አነስተኛ የነበረው ቁጥር የግጭቶቹ አይነቶች እርስ በራሴ መሆንና አክራሪነትና ከዛም በኋላ ደግሞ ዋልታ ረገጥ የሆኑ አመለካከቶች መኖር ግጭቶቹን ውስብስብ ከማድረጋቸው አኳያ ሰዎች በሀገራቸው ውስጥም እንዲፈናቀሉ አድርጎ በፍጥነት አሳሳቢ ከመሆኑት ሀገሮች ናቸው። እንግዲህ ይህንን ስንመለከት ምንድን ነው በአሁን ጊዜ የኢትዮጵያን ሕዝብ የሚያክል ተፈናቅሏል፣ ተሰዷል፣ ወይንም ጉዳዩን በክትትል ላይ ይገኛል ማለት ነው። ቀላል አይደለም። ይህንን እንግዲህ ተጨማሪ ውስብስብ ያደረገው ባለፈው 2 ዓመት የኮቪድ-19 ወረርሽኝ መምጣት ለ2 ዓመት ጉዳያቸው በሶስተኛ አገር በተለየ 28 ሀገሮች አሉ ተቀባይ የሚባሉ። በእነዚህ ሀገር ያላቸው ጉዳይ በአብዛኛው ወደኋላ እንዲቀርና ክትትል እንዳይደረግበት ባሉበት እንዲቆሙ የተደረገበት ሁኔታ ነው ያለው።
አሉላ ከበደ ከዶክተር ወርቁ አበራና ከዶክተር ፈለቀ ታደለ ጋር የስደተኞችና የተፈናቃዮችን እጣ በተመለከተ ያካሄደው ሰፋ ያለ ውይይት የመጀመሪያውን ክፍል ነው ቀንጨብ አድርገን እንግዲህ ያስደመጥናችሁ። ሙሉን ክፍል በቅዳሜና እሁድ የፕሮግራማችን ላይ እናስደምጣችኋለን። በተጨማሪም ደግሞ በዌብሳይታችን ላይ እናኖራለን። ከዚያ መከታተል ትችላላችሁ።
የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮሳት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን amharic.voanews.com፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። በኢንስታግራም እና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምጽ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትስአፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምጽ ቀርጻችሁ አስቀምጡልን። horn@voanews.com ላይ ደግሞ የኢሜል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምጽ VOA።
የተከበራችሁ አድማጮች ዝግጅታችን ተጠናቋል። ነገ እንገናኛለን። ደህና ደሩ።